የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ያን የተለመደውን የዘሮትር ሰላምታችንን እያስቀደምን የኢትዮጵያ አንድነት ሬዲዮ የዛሬ ነሐሴ 24 2007 ዓ.ም ተመረጠ ወይንም እንደ አውሮፓውያን አቆጣጠር የኦገስት 30 2015 ቅንብራችንን ይዘን ቀርበናል። በቅድሚያ የኢትዮጵያ አንድነት ሬዲዮ ሳምንታዊ መልእክት ከተደመጠ በኋላ ሰፊ የቃለ መጠይቅ ጊዜ ይኖረናል። የቃለ መጠይቁ እንግዳችን ሻምበል አሸብር ገብሬ የኢትዮጵያ ጦር ኃይሎች ዓለም አቀፍ ማህበር ያመራር አባል ናቸው። ከሳቸው ጋር ባለፈው ሳምንት በሰዓት ጥረት ምክንያት ያላጠናቀቅናቸውን ጥያቄዎች የሬዲዮኑ ባልደረባ ያወያያቸዋል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችን በማስቀደም የለቱን ስርጭታችንን በሚቀጥለው ሙዚቃ እንከፍታለን።
I'm gonna make it. የትግራይ ወያኔ ጠቅላይ ሚኒስትር ያገዛዙን ውድቀት ባንደበቱ አረጋገጠ። ኢትዮጵያዊነት፣ የኢትዮጵያ ዛደራና ሐላፊነት፣ የኢትዮጵያ ብሔራዊ ስሜት በተቀዳሚ ለእናት ሀገርና ለሕዝቧ ፍቅር፣ ለሰንደቅ ዓላማ ክብር፣ ለሀገር ዳር ድንበርና ለሉዓላዊነት ያለብንን ታሪካዊ ኃላፊነትና ግዴታ ይዘን ውድ ሀገራችንን በዲሞክራሲና በሕግ የበላይነት በእኩልነትና በሰላም አብረን ለመኖር ዋስትና ያለው ሥርዓተ መንግሥት ለመመስረት እንዳይቻል የትግራይ ወያኔ አገዛዝ አገሪቷና ሕዝቧ ምስቅልቅል ወዳለ ሁኔታ ጥሏታል። በአንድ ብሔርና በአንድ ፈላጅ ቆራጭ ቡድን መዳፍስር እየዳሸቀች ነው። ሀገራችን ኢትዮጵያ ላለፉት 25 ዓመታት እጅግ አደገኛ የሆነ የሕዝብ ጥላቻ የተሰበከባት ሀገር ነች። የሀገር ሕልውናን ሉዓላዊነት አውልቆ የጣለ ዘረኛ አገዛዝ እጅግ ዘግናኝ የሆኑ ፕሮፓጋንዳዎችን አስራይቷል። ዛሬም አላባራም። ከ1983 ዓመተ ምህረት ወይንም እንደ አውሮፓ ቁጣጥር ከ1991 ዓመተ ምህረት ጀምሮ የመተላለቅን አባዜ ያመጡብን ወያኔዎች ህዋቶች ናቸው። በደም ስራቸው ዘልቆ የገባው ጥላቻቸው ወደሎችም እንዲሸጋገር በማድረጋቸው ተፈጥሯዊ ጥላት ያሉትን አማራ ህዝብ ኢላማ ለማድረግ ሁኔታው ገጥሞላቸዋል። ድመት መንኩሳ አመሏን አትረሳ ነውና ሰላማራ መላቸው እንደገና ገርሽቶባቸው ከሰሞኑ ቁጥራቸው ብዙ መቶ ያማራ ተወላጆች እንደ ከብት እንዲታረዱ ተደርገዋል። የትግራይ ወያኔ አገዛዝ ግማሽ አካል የሆኑ ወጠኛ ድርጅቶችም በሚሰጣቸው ቀጭን ትዕዛዝ እየተመሩ ለትውልድ ተነግሮ የማያልቅ ግፍ እየፈጸሙ ነው። ይህ አገዛዝ ዘር በማጥፋት ይከሰሳል፣ ህዝብ በማፈናቀል ይጠየቃል፣ የኢትዮጵያ ሉዓላዊነት አሳልፎ በመስጠቱ ይወነጀላል። አገርና ትውልድን እየገደለ ያለው አውራ ፓርቲ ህዋት ለልቂት መቀስቀስና ማበረታታት ለሀገራዊ ውድመቶችና ሙስና በህዝብ ፊት ተጠያቂ ነው። የትግራይ ወያኔ አገዛዝ አፋኝ ስርዓት ነው። የአፋኝ አገዛዝ ሽብርተኝነት ናፋቂ ነው። የሽብር ስጋትን በህብረተሰቡ ውስጥ በማስፈን ንጹህ ዜጎች የሽብር ምጃ ሰለባዎች እንደሆኑ ያደርጋል። ከወንበዴ ቡድንነት ወደ ሽብርተኛ መንግስትነት እስኪለወጥ ድረስ ከሽብርተኛ ቡድኖች ጋር እጅና ጓንት ሆኖ የሰራ ቡድን ነው። ለአገዛዙ መሰንበት ይጠቅመኛል የሚላቸውን ሽብርተኛ ቡድኖችን ይፈጥራል፣ ያደራጃል፣ ይደግፋል። በዚህም ከምዕራባውያን ጋር በመሆን የሽብርተኛ ቡድን አጥፊ ኩባንያ ማዕከል ውስጥ በመግባት ገንዘብ ይሰበስባል። የትግራይ ወያኔ አገዛዝ የፈጸማቸው ማንኛውም የድብቅ ግድያዎች፣ እስራት፣ የመብት ረገጣ በጸረ ሽብርተኝነት ህግ ሽፋን የሚካሄዱ ናቸው። መንግስታዊ አሸባሪነት ህዝቡን ጸጥ ረጥ አድርጎ ለመግዛት አይነተኛ መሳሪያ ሆኗል። የትግራይ ወያኔ አገዛዝ የሽብርተኝነት ፕሮፓጋንዳ የእርዳታ ገንዘብ ማሰባሰቢያ አድርጎ ይዞታል። ይህ ሽብርት ምታት በህብረተሰቡ ውስጥ ለማስፈን ከሚደረገው ዘመቻ ጋር ጎን ለጎን የዘውግ ፖለቲካ መዘዝ ህዝብ ለህዝብ እንዳይተማመንና አንድነታዊ ጥንካሬው ተደምስሶ ወደ ሀገራዊ ውድመት እንድንሸጋገርና ነገ ከትርምስ ወይም ተተርፎ ትግራይ ትግርኛ ሀገር ምስረታ እውን የምትሆንበትን ፈር ከተቀደደ 25 ዓመታት ተቆጥሯል። ሀገርን ትውልድን እየገደለ ያለው አገዛዝ ገና ከጧቱ ለከፋ እልቂት ሊዳርገን የደነገገብን ዘውግ ተኮር ፌዴራሊዝሙ በሕገ መንግሥት የጥላቻ ፖለቲካ እልቂት ጠሪነቱ ከተጋለጠ ሩቡን የመቶ ዓመት ዘመን አስቆጥሯል። የዘውግ ተኮር ፖለቲካው መተግበር በተለይም የአማራው ሕዝብ ለሞት፣ ለስደት፣ ለመፈናቀል እንዲጋለጥ ተደርጓል። የዘውግ የማንጻት ሂደት በአማራው ላይ እንዲካሄድ የትግራይ ወያኔ አገዛዝ ፈቅዶ ያስፈጽማል። የትግራይና ገዛ ከተተፈቀበት ዘረኛ ሆነ ፖድካስት ራስ ራሱን በመውጣት በታት ነው ያዘውን የዘውግ ክልል ወቅሶ ይህልናውን አጋሮች በመክሰስ አይነው አጣ ፕሮፓጋንዳ ከሰሞኑ አሰምቷል። ከሰሞኑ የትግራይ ጠቅላይ ሚኒስትር የተሰጠውን አደራ በታማኝነት ሚዛን ገብቶ ከስልጣኑ ድልድል እንዳይነፈገውና ትጉ አገልጋይነቱ ለትግሮቹ ለመግለጽ ሲል በዘውግ ክልል ተዋቀረችው አገራችን ተምከተኝነት ጠባብነትና አክራሪነት ሊከስም አልቻለም ሲል ክስ ሰንዝሯል። 25 አመታት ሙሉ በዘር ሐረግ ሸንሽኖ የሚያተራምሰውን ህዝብ ወደ ታቅጣጫ ሊወስደው እንደሚፈልግ ሴራ ያውጠነጠነ ነው። በዘረኛ መንገድ ወታደራዊ ጉልበቱና ሀብቱን አስቀድሞ ያደረጃው አምባገነን የኢትዮጵያን ህዝብ ቁጣ ያነጣጠረው በማላይ እንደሆነ በግህር ያየው ነው። የወያነ ዘረኝነት ያቀነቀነው የዘውግ ስሜት ሀገራዊ የሆነውን የዘግነት ስሜት ለ25 አመታት ያህል በፕሮፓጋንዳ ሲበክል ቆይቶ ጥላቻው ጣራ በማድረሱ መላው ኢትዮጵያ ህዝብና እነሱ መላው ኢትዮጵያ ህዝብና እነሱ በሚል ተፋጧል። ምንም እንኳን የትግራይ ቋንቋ ተከል ፌደራሊዝሙ የሀገራችን ማህበራዊ መሰረቱ ድተሳሳተ ጎዳና እንዲሄድ ቢገፋፋም ትላልቅ ፔሮች ሀገራዊ ሆነው የፖለቲካ ምህዳር ትኩረት በመስጠታቸው የውንያንን ኋላ ቀር አመለካከትና ድርጊት የታሪክ ቆሻሻ መሆኑን ያስገነዘቡ ነው። ኢትዮጵያዊ ወገን ለዚህ ለሀገራዊ ዲሞክራሲያዊና ፍትሃዊ ተቋማት መፍጠር በጋራ መስራት ያለባቸውን ተግባሮች በማከናወን ለሁላችንም የምትበጅ ጠንካራና ዲሞክራሲያዊት ኢትዮጵያ ለመገንባት ከዘረኝነት የዘለለ የፖለቲካ አስተሳሰብና ደረጃጀት የሚያስፈልግ መሆኑን በመረዳቱ ሀገራዊ የፖለቲካ ስርዓቱን ማድረጉ አማራጭ የማይገኝለት ነው። ይህ አስተሳሰብ ሰፊ ህዝባዊ መሰረት ስላለው የትግራይ የከፋፈለ ግዛት ገዛዝ በፖለቲካው ውጥረት ውስጥ ጥሎታል። በወያኔ ዘመን ሰዎች ከራሳቸው ዘር ውጭ ሌላውን ማመን የማይችሉበት ሁኔታ ውስጥ እንዲገቡ የተደረገው ቅስቀሳ ሙሉ በሙሉ አከሽፏል። በማይባልም ወያኔን ግን ጭንቀት ውስጥ ከቶታል። የተለያዩ ቋንቋዎችና ባህሎች ምሮአቸውን ሀቅ ለኩይ ዓላማው መጠቀሚያ በማድረግ ሊዘረጋው ለፈለገው የዘረኛ ስርዓት የህገ መንግስት ካባ ካለበሰበት አመት አንስቶ ህዝባዊ ተቃውሞዎች ሲንጸባረቁበት ቆይተዋል። ከደደቢት በርሃ ተንደድሮ አዲስ አበባ በሚኒሊክ ቤተ መንግስት ጥልቅ ያለ ወያኔ ዘርመላያን አድርገ የጨለማ ዘመን አሳሰብ ለ25 ዓመት ሲያስተጋባ ኖሮ በጠቅላይ ሚኒስትሩ አማካይነት የራሱን የማንነት መግለጫ የሆነው ጎጠኝነት ትምክተኝነትና አክራሪነት አስቸግረኝ ሲል ኑዚያዘውን ሰጥቷል። የጎጠኞች አምባል የሆነው የትግራይ ወያኔ አገዛዝ የሀገራችን በርካታ ዜጎች በእነዚህ አዲስ ክስቶች ሊፈርጃቸው መንሳሳቱንም ይፋ አድርጓል። በቅድሚያ የትግራይ ወያኔ ጠቅላይ ሚኒስትር ተብየው ይህን ተናገረ ይህን ፈርም እንዲህ ያለ አስተያየት ስጥ ወዘተ ያሉ ከጀርባ ሆኖ የሚያስለፈልሁት አለቆቹ የወያኔ ባለሙያዎች ናቸው። ጠቅላይ ሚኒስትሩ አሻንጉልት በመሆኑ ስላገዛዙ ንቅዘት ሳይፈቀድ ለተናገር ማለት አይቻልም። በርግጥ ጠቅላይ ሚኒስትሩ በዚህ ማብራሪያው ላይ የትግራይ ወያኔ አገዛዝ ቀን የከዳው አምባገነን መሆኑን አፍስሯል። የፖለቲካው ስርዓቱን ውድቀት ሊያፈጥን የሚችሉን ተመከሰቱን ወያኔዎችም ተረድተውታል። ይህ ዝም ባለ ህዝብ ላይ ሆኖ የዘረኝነት መዘዛ ገይቷል ለከፍተኛ ችግር አጋልጧታል የሚለው ዲስኩር ማሰማታቸው የፖለቲካው ውጥረት ክፍተት መፍጠሩን አምነዋል። በየክልሉ ለከፋፍለ ግዛት ፖሊሱ የመደባቸው ግልግል ፋሽቶች በካዶቻቸው አማካይነት አውራው ፓርቲ በሚሰጣቸው ትዕዛዝ መሰረት ይፈጽሙት የነበረው ክልላዊ አሳሰብ አገሪቷን ከበታኝ አደጋ ፊት እንዳቆማት አለ አይባልም። ለዚህም የትግራይና ገዛዝ የጸረ አንድነት ህገ መንግስት በመተግበር ጋር የተያዘ ነው። ይህም በታኝ ህገ መንግስት ደብቆ ካድሮች በተሳሳተ ጎዳና ይራመዳሉ፣ ጠባቦች አስቸገሩትም ከዚህ ዛሬም አልጠፉም የሚለው ዋይታ ታማኝነት የለውም። ጠባቦችና ጎጠኞችን ያራባው ወያኔና ወያኔ ህገ መንግስት ነው። የዘውግ ጥላቻ አንቀጽ በህገ መንግስቱ ላይ ሰፍሯል። እልቂት ጠሪ ዘውግ ተኮር ቅስቀሳዎችን በመጻፍ አስጠርዞ የሚሸጠው ወያኔ ነው። በፈጠራ ታሪክ ጽሁፎች ትውልድ የሚበክለው ወያኔ ነው። የትግራይ ወያኔ አገዛዝ የጥላቻውን ያንጻል። እነዚህን አገሪቷና ህዝቧን በብርቱ እየተፈታተኑ ነው። ማንነታችንን ታውቆ የክልል ዞን ይሰጠን የሚጠል ጩኸታቸውን የሚያስተናግደው ራሱ የትግራይ ወያኔ አገዛዝ ነው። ክልልን ከመጤ ዘውግና ጽላ የሚለውን መፈክር የሰጣቸው ራሱ ወያኔ ነው። ይህ ክፉ ድርጊት ዘግና የደም ያፋሰሰ ህይወት የቀጠፈ ሰው የሰው ልጅ ስጋ በጭካኔነት የአውሬ ባህሪ እንዲፈጸምት የሚቀሰቅሰው መነሾው ወያኔና ህገ መንግስቱ በጣም ላይ የፈጸሙት ነው። የቤት ጥያቄ ዋነኛው የትግሬ ቅርጽ ነው ብሎ የትግሬ ወያኔ ስርዓታዊ ግብ እንዲሆን ማጭበርበሪያ ስልት ካደረገው ወዲህ ኢትዮጵያን እጅጉን እየናጣት ያለው ችግር ራሱ በዘር ያደረጃቸው ቡድኖች የአማጽያን እንቅስቃሴ ቅርጽ ይዘው ህገ መንግስቱ ይተግበር እያሉት ነው። የዘውግ ተኮር ፖለቲካ ሊተገበር የተነሳሳው የትግሬ ወያኔ አገዛዝ ራሱ በፈጠረው ቋንቋ ተከል ፌደራሊዝም አጣብቂኝ ስለጣለው ኢትዮጵያን ከብተና አፋፍ ላይ ጥሏታል። የትግሮያና ገዛስ ከግልግፋሽቶች ተከታይ ድጅቶ ከመማበር የሚነዛ የጥላቻ ፖለቲካ ተከታይ መዘዝ እንዳለውና እኛና እነሱ ብለው ለገነቡ ቋንቋ ተኮር ፌደራሊዝሙ በገነባው የክልሎች ድንበር ባህላዊ መሰረቱ የልቂት ተጠሪ መሆኑን በ1997ቱ ምርጫ ዋዜማ የተነገረውን በጆራችን ያቀጭልብናል። ማዚያ 31/1997 ዓመት መስቀል አደባባይ ቅንጅት በጠራው ህዝባዊ ተቃውሞ ስብሰባ ላይ አቶ በድሩ አደም ወያኔዎችን ወደ መጥበት መልሳቸዋል ማለታቸው ነው። ወደ ዘውግ ጥላቻ ከመቀየራቸው ማልፎ የቅንጅቱን አመራሮች ለቅመው ካስሩ በኋላ የሰውየው ንግግር የዘር ማጥፋት ሙከራ ማለት እንደክስ ማስረጃ ማቅረባቸው ይታወሳል። በዚያው ሰሞን የቅሌት አባት የሆነ ስብሐት ነጋም የበኤደን ጓደኞቻቸውን ሰብስበው እኛ ወደ መቀሌ ስንባረር እናንተ መንዝ ላይ አራግፈን ነው የምንሄደው በማለት በህዝብ አምሮ ያለውን ቂም ቁርሾ አጣጥመው እንዲውጡት ማድረጉ አይዘነጋም። የዘውግ ተኮር ፖለቲካው መተግበር ከጀመረበት ከ1983 ዓ.ም ተብለት ወይም 1991 ጀምሮ ኢትዮጵያ ውድ ልጆቿን አጣለች። ወያኔ ቋንቋውን መሰረት ያደረገ ፌደራሊዝም የገነባው ከፋፍለ ግዛ በሚለው ፍልስፍና ለመግዛትና የሀገራን ጥሩ ሀብት ዘርፎ ታላቋን ትግራይ ለማበልጸግና የብሔር ብሔረሰቦችን የክልል ድንበር አስምሮ የይገባኛል ሙግት ምክንያት ወደ ከፋ ልቀት ሊዳርገን እንጂ ለኢትዮጵያነት አስቦ እንዳልሆነ ማንኛውም ኢትዮጵያ ይረዳዋል። ፍትሃል ባምባገና የዘረኛ ትግሮ ያኔ ስራ ዜጎች ምርጫ ሳይኖራቸው ተልዱበትን የዘውግ ብሔር በመታወቂያ ወረቀት አድሎ ማንና ማን የት መንደርና ስፍራ እንደሚኖሩ ፈቃድ ያድላል። የመገደል የመሰደድ በበሽታ ማለቅና እጣፋንታ ለማራው እንዲሆን ተደርጎ የተሰራበት ነው። ስልጣን ሀብት ከፍተኛ ትምህርት የሚታደርና የሚታጨው ዋንኛነት ከሀገሪቱ ህዝብ 500 ለማይሞላው የትግሬ ብሔር ሆኗል። ይህ በማንኛውም አይነት ኪሳራ ለማስጠበቅ የራሱን የዘር ሀረግ የተከተለ ስራዊትን መስርቷል። የወያኔ ከፋፍለ ግዛ ህገ መንግስት የህዝብን አንድነትና ፍቅር አምክኗል። የዘረኛ አገዛዝ ሩ ስልጣን በመጣ መንግስት ዘውገኝነት የመንግስታዊ ማዕቀብ ብቻኛ ገጽ ሲያደርገው የክልሉን ድንበር አሰማመር ለርስ በርስ ዜጎችን ንቅበር ይከፍታልና አይሆንም ያሉ ውድ የኢትዮጵያ ልጆች ህይወታቸውን ገብረውበታል። በዚህ ምሮሮ የሚያላግጠው የወያኔ አገዛዝ ዛሬ የራሱን ስርዓት ለመውቀስ መነሳሳቱ በእውነት ወያኔዎች የሰው ፍጥሮች ናቸው ወይ የሚለውን እንድናነሳ ያደርገናል። በየአመቱ ለስልጣን የበቁበትን የድል በዓል በፌሽታ ለማክበር ደፋቀና ያሉ በሚደልቁበት ዋዜማ ላይ ቆመው ስለገ መንግስታቸው እስክንደነቁር የሚነግሩን የጭቁን ብሔር ብሔረሰቦች መብት መሳካት ተረጋገጠ የሚለውን ተለውጦ ጎሰኝነት የዲሞክራሲና የእድገት ጉዟችን አደናቀፈብን የሚለው ክስ በህዝብ ላይ ማላገጥ ነው። ጠቅላይ ሚኒስትሩ የህገ መንግስቱን ግድፈት ዘሎ በለተባለው ለመናገር ሲል ሞራላዊ ልዕልናና የህግ በላይነት የማያስጨንቀው አገዛዝ ፍትሃዊ ዳኝነትና ህልና የሚባሉ ጉዳዮች ደብዛው የጠፋበትን ሀገር በዋነኝነት ተከሳሹ አገዛዝ መፍረስ ይኖርበታል። የዚህ አገዛዝ ውድቅ መፋጠንም ይኖርበታል። ሽብርተኛው ጎጠኛውን ጽንፈኛው ራሱ አገዛዙ ነውና የዚህ ዘረኛ አምባገነን የትግሬ ወያኔ አገዛዝ ታሪካዊ ድቀቱ እንዲፈጠን ህዝባዊ አመጾች እንዲቀጣጠሉ ጥሪዎች ተላልፈዋል። በዚህ ሰው በላ አምባገነን አገዛዝ መቃብር ላይ ፍትህ ርዕዘ የሰፈነባት ዲሞክራሲ ኢትዮጵያን እንመሰርታለን የሚለው ዓላማ ኢትዮጵያ የተጋድሎ መሰናዶውን እንዲያጠናቅቅ የሁላችንም አቋም ነው። ተገፍቶ ገደል ጠርዝ የተንጠለጠለውን የኢትዮጵያን ህልውና በደለደለ መሰረት ላይ አጽንተን ለመቆጣው ትዱ ለማሸጋገር የኢትዮጵያነት የክተት አዋጅ መባቻ ላይ እንገኛለን። ድል ለኢትዮጵያ ህዝብ።
ወይ እንደ ሻገር ወይኛ ንሻገር ወልተው ተማደረ የኛ ሰዎች ሻገር ገብራና ሰውዬ ምነው ዳር ዳር ማለት ይችን ሳርኘት የኔችን ዝጓን በራቃትላ ታለወ ጀሰት ያለኝ መስላለሁ
አድማጮቻችን በመግቢያችን ላይ እንደገለጽነው ከታይ ስርጭታችን ደግሞ ባለፈው ሳምንት የቀድሞ የኢትዮጵያ ጦር ኃይሎች ዓለም አቀፍ ማህበር ተጠሪ ጋር ጀምረነው ወደ ነበርነው ቃለ መጠይቅ እንሸጋግራለን። በዛሬ ውይይታችን የቀሩንን ጥያቄዎች ለማስተናገድ ባቀረብንላቸው ጉብጃ መሰረት ሻምበል አሸብር አሁንም በስልክ መስመር ከኛ ጋር ይገኛሉ። ሻምበል አሸብር ገብሬ ባለፈው ሳምንት ውይይታችን ኢትዮጵያን በገጠሟት የፖለቲካና የሚሊታሪ ቀውሶች ዙሪያ ትምህርታዊ ማብራሪያ ሰጥተውበታል። የሰጧቸው ማብራሪያዎች ኢትዮጵያዊ ስነ ልቦናና ግንዛቤዎችን መሰረት ያደረጉ ናቸው። የጸረ ወያኔ ህዝባዊ ትግል በተለያዩ ችግሮች የታጠረና የነጻነት ትግሉ ላይ ቀጥተኛ ተጽዕኖ የሚያደርጉትን ኃይሎችን ቡድኖች ለይተን እንድናውቅ ግንዛቤዎችን አስጨብጠውናል። ግንቦት ሰባት ከኢትዮጵያዊነት ያፈነገጠ በውጭ ኃይሎች ትዕዛዝ የሚንቀሳቀስ እንደሆነ በመረጃ የተደገፈ ማብራሪያ ሰጥተውበታል። የአርበኞች ግንቦት ሰባት ቅርበቱ ለሻቢያ እንጂ ለኢትዮጵያ ህዝብ እንዳልሆነ በውይይቱ ላይ ተብራርቷል። በአሁኑ ወቅት እየተካሄደ ነው ስለሚባለው ውጊያ ከወታደራዊ ሳይንስ አንጻር ገለጻ ሰጥተውበታል። ሻምበል አሸብር ጤና ይስጥልኝ፣ ይሰማዎታል?
አዎ ይሰማኛል።
መልካም ሻምበል አሸብር፣ የኢትዮጵያ አንድነት ሬዲዮ የጥያቄና መልስ ለማድረግ ባቀረብንለት ግብዣ መሰረት ፈቃደኛ ሆነው በሰዓቱ እንደተለመደው በመገኘቱ በአድማጮቻችን በሬዲዮኑ የዝግጅት ክፍልና በራሴ ስም እንኳን በደህና መጡ ይያልኩ ወደ ጥያቄና መልሱ እንሸጋግራለን። በቅድሚያ ባለፈው ሳምንት አንስተነው ወደ ነበረውና መሰረታዊ የውይይት ርዕስ ወደ ሆነው ሉሰዶት አቅርበን ለውት የነበረው ጥያቄ ታዳ እንዲህ ይል ነበር። ከቅርብ ጊዜ ወዲህ በዳያስፖራው ተደራጅቻለሁ የሚለው ግንቦት ሰባት ካርበኞች ግንባር ጋር በመሰረተው ግንባር ወደ አርበኝነት ተሸጋግረናልና የኢትዮጵያ ህዝብ ተከተለን ይያሉ ነው። ይህንን ጥሪ የሚያሰማው ግንባር ከሻቢያ ጋር አብሮ ይሰራል። ከሻቢያ ጋር ሽርክና የገባው ግንቦት ሰባት የያዘው አቋም ከኢትዮጵያዊ ወገን ጋር ቅራኔ ውስጥ አስገብቶታል። በዚህ ዙሪያ የማጠቃለያ ሐሳቦትን ይስጡንና ወደ ቀጣዩ ጥያቄዎች እወስዳለሁ። አመሰግናለሁ። ይቀጥሉ።
በድጋሚ በስዊድን የኢትዮጵያ አንድነት ሬዲዮ ጣቢያ ለሰጣችሁን እድል በማህበራችንና በራስ ስም በእውነት ከልብ አመሰግናለሁ። ባለፈው ሳምንት ያው ስለ ፕሬዚዳንት ኦባማን ጉብኝትና ስለ ማህበራችን የቀረበውን ጥያቄ መልከት ይቻለሁ። ስለ ግንቦት ሰባትም እንደዚሁ የተነሱትን ጥያቄዎች እንደው ምላሽ ለመስጠት የተቻለውን ያህል ሄጀበታለሁ። አንዳንድ የቀሩ ፓርቶች አሉ። እነሱን እንግዲህ በዛሬው ዕለት በተለይ ስለ ግንቦት ሰባት እና አሁን ግንቦት ሰባት እንግዲህ የመጨረሻው ዕጣ ምን እንደሚሆን አንዳንድ አመላካች መረጃዎችን በመስጠት እንግዲህ ባለፈው ያልመለስኩት ጥያቄ አለ። የአቶ ኃይለማርያም ደሳለኝን ጉብኝት በሚመለከት ንግግር በሚመለከትና ከዚህ ከስዊድን የኢትዮጵያ አንድነት ሬዲዮ ጣቢያ አድማጮች በእናንተ በኩል ከአድማጮች በብዛት የቀረበ ተመሳሳይ አንድ ጥያቄ እንዳለና በእኛም በኩል እንደዚሁ በርካታ ጥያቄዎች ቀርበዋል። ግን በሚያስገርም ሁኔታ የሁሉም ጥያቄ ተመሳሳይ እንደሆነ እሱንም እንግዲህ ጊዜ ከበቃ ምላሽ ለመስጠት ፈልጋለሁ።
መልካም።
እና እንግዲህ ባለፈው ኢንተርቪውን በአጋጣሚ በቃለ መጠይቁ ላልሰሙ ሰዎች ሪካፕ ለማድረግ የተነጋገርንባቸው ነገሮች በአብዛኛው በዚህ በግንቦት ሰባት በተባለው ድርጅት አላማና ማንነትን በሚመለከት ነው። አንደኛ ያው ድርጅቱ በሻቢያ የተቋቋመና ፋይናንስ የሚደረግ ስለመሆኑ ነው። ሁለተኛ በሻቢያ መቋቋሙ ብቻ ሳይሆን የሻቢያን ኢትዮጵያን የማጥፋት ዘመቻ ለመተግበር በቅጥረኝነት የቆመ ድርጅት ስለመሆኑ ነው። ምክንያቱም ያው ሁሌም ሻቢያ እንደሚገልጹልን የኤርትራ ነጻነት የሚረጋገጠው ኢትዮጵያ ስትጠፋ እና ስትበታተን ነው የሚል ፍልስፍና ስላላቸው ትናንት ኢትዮጵያን የገነጣጠለ ኢትዮጵያን ለማፍረስ የተነሳ ድርጅት ደግሞ በምን መልኩ ዛሬ ኢትዮጵያን ትንሳኤ እንደሚያመጣ እንደሚታሰብ እና ይሄ ምን ያህል አደገኛ ፕሮፓጋንዳና የተሳሳተ መንገድ እንደሆነ ለማሳየት እንግዲህ ሞክሬያለሁ። ሶስተኛ፣ በተዘዋዋሪ መንገድ የወያኔን ጥቅም ለማስከበር የተሰማራ ተኩላ ድርጅትም እንደሆነ ለመግለጽ ሞክሬያለሁ። አራተኛው እንግዲህ ባለፈው እንደዚሁ በጠቅለል ባለመልኩ ስለ ግንቦት ሰባት የጠቀስኩት ያው አርበኞች ግንቦት ሰባት አገር ወዳድ ኢትዮጵያውያን ኢትዮጵያዊ አጀንዳ ያላቸው ህብረ ብሔር ድርጅቶች ጠንክረው እንዳይወጡ እኔ እታገላለሁ፣ እኔ ተደራጅቻለሁ፣ እኔ ኃይል አለኝ፣ ትግሉ በሻቢያ በኩል ብቻ ነው የሚሆነው በሚል ሌሎች እንዳይታገሉ፣ ሌላም አማራጭ ህዝቡ እንዳይፈልግ በተቃዋሚ ስም እየነገደ የሚያዘናጋ የሚያጠናግም ጸረ ወያኔን ትግል የሚያኮላሽ ድርጅት መሆኑንም እንደዚሁ በማስረጃዎች ለማሳየት ሞክሬያለሁ። አምስተኛ የድርጅቱ መሪዎች በኢትዮጵያዊነቱ ኮርቶ ከኢትዮጵያዊነቱ ውጭ ምንም የማያውቀውን ኢትዮጵያዊ የሆነው የአማራ ብሔረሰብ ህዝብ በጠላትነት ፈርጀው ጸረ ኢትዮጵያዊ አቋም ያላቸው ስለመሆኑም እንደዚሁ በማስረጃ ለማሳየት ሞክሬያለሁ። ስድስተኛም ሀገሬን ከወያኔና ስርዓቱ አላቅቄ ሀገሬን ነጻ አወጣለሁ ብሎ በድርጅቱ አመራር ውስጥ የነበሩትን ኢትዮጵያዊ የሆኑ የአማራ ብሔረሰብ ተወላጆች ግንቦት ሰባት በዘዴ ከድርጅቱ መንጥሮ ያወጣበትንም ምክንያት እና ምሳሌዎችንም እንደዚሁ ለማስረግጬ ለማሳየት ሞክሬያለሁ። ሰባተኛ እንግዲህ አርበኞች ግንቦት ሰባት ከአማራ ብሔረሰብ የወጡ ኢትዮጵያውያንን የሚፈልገው አባል አድርጎ የገንዘብ ምንጭ ለማድረግ በአጋፋሪነት በአጫፋሪነት ለገንዘብ ማሰባሰቢያና መሳሪያነትና ለፕሮፓጋንዳ ስራ ለመጠቀም ካልሆነ በስተቀር እንደማይፈልጋቸውም ግልጽ ነው። በተቃራኒው ደግሞ ገንጣይ አስገንጣይ ድርጅቶችና ሀገር ነጻ ከማውጣት ይልቅ ከኢትዮጵያ ተገንጥሎ ነጻ ለመውጣት ከተረሱ ከ21ኛው ክፍለ ዘመን ደናቁርት የጎሳ ፊታውራሪዎች ጋር የቆመ ድርጅት ስለመሆኑም ለማሳየት ሞክሬያለሁ። ስምንተኛም እንግዲህ ድርጅቱ መሪዎች በተገኙት መድረኮች ሁሉ ጸረ ኢትዮጵያዊ አማራ አቋማቸውን ለመናገር ወደኋላ የማይሉ እንደሆነም ለማሳየት ሞክሬያለሁ። አልጠቀስኩትም እንጂ ከዶክተር ብርሃኑ ትግሬን አባረሬ አማራን አላስቀምጥም የሚለው ንግግራቸው ጀምሮ ያው ብዙ ነው እና የድርጅቱ መሪዎች
Hello? ይሰማዎታል?
ይሰማል፣ እኔ ይሰማታል።
አዎ፣ ተቋርጦ ነበር። ትንሽ ወደ መጨረሻ ላይ ተቋርጦ ነበር።
ጥሩ። እንግዲህ ስምንተኛው ላይ ሊሆን ይችላል።
አዎ፣ እዛ ላይ ምን ያለ ነው? አዎ፣ ስምንተኛው ላይ ነው።
ጥሩ። የድርጅቱ መሪዎች በተገኙት መድረኮች ሁሉ ያው ኢትዮጵያዊ አማራ አቋማቸውን ለመናገር ወደ ኋላ እንደማይሉ ነው የተጠቀሱት። ያው ከዚህ ቀደም በግልጽ እንደ ዶክተር ባኑ እንደተናገሩት ትግሬን አባረሬ አማራን አላስቀምጥም ከሚለው ንግግራቸው ጀምሮ በአጠቃላይ ለኢትዮጵያዊ ለሆነው የአማራ ሕዝብ ጥሩ አመለካከት የሌላቸው በጠላትነት የፈረጁ መሆናቸውን በሚገባ ለማስቀመጥ ሞክሬያለሁ። ኢትዮጵያዊ ሆነው ነገር ግን በውስጣቸው ኢትዮጵያዊነት እንደሌለ ነው ይህን የሚያሳየው። በዚህም ሁኔታ ላይ ብዙ ምሳሌዎችን ሰጥቻለሁ። ሌላው ዘጠነኛው ሀገር ነጻ ላወጣ ኤርትራ እየተዋጋ ነው የሚለው የፈጠራ ፕሮፓጋንዳ ወሬ ፍጹም ውሸትነቱንም እንደዚሁ ለማሳየት ሞክሬያለሁ። በመጨረሻም እንግዲህ የድርጅቱ መሪ ዶክተር ብርሃኑ እሳቸው በገቡበት የኢትዮጵያ በተባለ ትግል ሁሉ ህዝቡን ለድል ሲያበቁት እንዳላየን እና ሁሌም የምናየው የሰሩትን ሰርተው ሲሸሹ ይህን ከኢትዮጵያ ህዝብ አብዮታዊ ፓርቲ ከነበሩበት ወቅት ጀምሮ ለመጥቀስ ሞክሬያለሁ። የህዝቡንም ትግል ሲያስነጥቁ በህዝቡ ትግል ለጥቅማቸው ሲደራደሩና ህዝቡንና ትግሉን በይቅርታ ስም በጓሮ ተደራድረው ሸጠው ወደ ንግዳቸው ሲገቡና ኋላም ደግሞ ያው ወደ ስደቱ ዓለም ብቅ ብለው ደግሞ በኢትዮጵያ ፖለቲካና የህዝብ ሰቆቃ ላይ ለመነገር ተነስተው ሲነግዱብን እንዳሉ ለማሳየት ሞክሬያለሁ። ከ193 በላይ ለጋ ህይወትን አስቀጥፈው ከ36000 እስከ 41000 እስር ቤት አሳጉሮ ነው አጅሬ ያው ደሰበት ብሎ እንደወጡ ሁሉም የሚያውቀው ነው። በሰላም ብላታቸውም ያው የበሰበሰ ዝናብ አይፈራም እንደሚባለው ሲዋሽን የኖሩ እየኖሩም እንዳሉ ለማሳየት ሞክሬያለሁ። እንግዲህ በመጨረሻ ያው እስክንድር ነጋ ያመነበትን ስለጻፈ ያለችውን አንድ ቤት ንብረቱን ተነጥቆ በ18 ዓመት ተፈርዶ ሲሰቃይ ልጅና ሚስቱም ለስደት ሲዳረጉ ወያኔን ታግዬ ኢትዮጵያን ነጻ አወጣለሁ የሚሉን ዶክተር ብርሃኑ ነጋና ቤተሰቦቻቸው በሀብት ላይ ሀብት እንዴት እንደሚያካብቱ እነ ግሎባል ሆቴል እና ሌሎቹ የማን እንደሆኑ የሚያውቅ ያውቃል። እና እንግዲህ በዚህ ጉዳዮች ላይ ተነጋግረናል ባለፈው ሳምንት። የቀረው እንግዲህ ዛሬ ለማጠቃለል የምሞክረው ምንድን ነው፣ ሌሎቹም ቀሪዎቹ የድርጅቱ መሪዎች ምን አይነት አቋም እንዳላቸው በአጭሩ ለማስቀመጥና ከዚህም ጋር በመያያዝ የግንቦት ሰባት ውሳኔ የሆነው የኢትዮጵያ ሳተላይት ቴሌቪዥንን በሚመለከት አንዳንድ ነገሮችን በአጭሩ ካስቀመጥኩ በኋላ ወደ ማጠቃለያው በመሄድ እንግዲህ ወደ ሌሎቹ ጥያቄዎች እንሄዳለን ማለት ነው። እና እንግዲህ የሌሎቹንም የካሪ ድርጅቱ መሪዎችን በመንመለከትበት ጊዜ ሁሉም በኢትዮጵያ ያማራ ህዝብ ላይ ጦርነት ያውጁ ሲወነጅሉ አማራ ኦሮሞ ጉራጌ ያሉ ሲከፋፍሉ እንጂ ሀገርና ህዝብን አንድ ሲያደርጉ አላየነው። የድርጅቱ ዋና ጸሐፊ የነበረው አንዳርጋቸውን ስቴ ብንመለከት ከወያኔ ጋር ገብቶ ሀገር ሲያስገነጥል ህዝብ ሲከፋፍል የኖረ እንደሆነ ምናልባት በውጭ የምንገኝ ኢትዮጵያውያኖች አቶ አንዳርጋቸውን ዛሬ በአርበኝነት በሌላ ነው የምናወራው። ኢትዮጵያ ውስጥ ግን አንዳርጋቸው ስጌማ እንደሆነ የኢትዮጵያ ዛፍ አምሮ ያውቀዋል። እና ከነ ታምራት ላይኔ ጋር አማራውን በለው ሲል የነበረ ሰው እንደሆነ የኢትዮጵያ ህዝብ ያውቀዋል። አንዳርጋቸው የአማራ ህዝብ ከየት ወደ የት በሚለው በጻፈው መጽሐፉ ላይ የአማራውን ኢትዮጵያዊ የሆነውን የአማራውን ህዝብ ቅቤ አልነበረም ሲቀባ የነበረው። ይህን መጽሐፍ ያነበቡ ኢትዮጵያውያኖች በሙሉ በሚገባ ያውቁታል። በዘረኝነት መርፍ አማራውን ከሌላው ህብረተሰብ ጋር ለማጋደል ሆን ተብሎ የተጻፈ ጽሁፍ እንደሆን እናውቃለን። የድርጅቱም የህዝብ ግንኙነት ኃላፊ የሆኑት ካሊፎርኒያ ሻቢያ ፌስቲቫል ላይ ስለ ኢትዮጵያዊነታቸው ሳይሆን ለሻቢያ ያላቸውን ታማኝነትና ጥብቅና ሊያስመሰክሩ መከራቸውን ሲያዩ እንዴት እንደነበሩ ያው ቪዲዮን ያያችሁት የምታውቁት ነው። እንግዲህ ግንቦት ሰባት መሪዎቹ እያንዳንዳቸው ብንሄድ ጊዜውም አይበቃንም። በአጠቃላይ አጠቃለው ለማስቀመጥ ድርጅቱም ሆነ የድርጅቱ መሪዎች ኢትዮጵያዊ አጀንዳ የሌላቸው ኢትዮጵያዊ ሆነው በውስጣቸው ኢትዮጵያዊ አጀንዳ የሌላቸው የሻቢያ ቅጥረኛ የሆኑ ሰዎች እንደሆኑ ነው የምንመለከተው። ሌላው ቀርቶ ግንቦት ሰባት ለሀገር የቆም ያለው ሀገር ነጻ ወጣለው እያለ ትናንትና እነሱን አምነው ከደቡብ አፍሪካ በስደት ላይ የነበሩ ወጣቶች እዚሁ በስደት ከምንቀመጥ ለሀገራችን ነጻነት አማራጩ ከተገኘ ሄደን ታግለን ሀገራችንን ነጻ እናወጣለን ብለው ያሉት 30 ከመሆኑ ወጣት ኢትዮጵያውያኖች ደቡብ አፍሪካ ባለው የኤርትራ ኤምባሲ አማካኝነት እና አቶ አንዳርጋቸው ሊሴ ፓስ ያዘጋጅተው ወስደው ኤርትራ ካስገቧቸው በኋላ እነዚህ ወጣቶች የተነገራቸውና የጠበቁት ተቃራኒ ሆኖ ሲያገኙት ወደ መጣለበት መልሱን በማለታቸው በሙሉ አንዳርጋቸው አሳልፎ ለሻቢያ ሰጥቶ በምን አይነት ስቃይና መከራ ላይ እንዳሉ ሁላችሁም የሰማችሁት ነው። ከዛም በተአምር ተርፎ የወጣ አንድ ወጣት ከዚህ ቀደም የሰጠን ኢንተርቪው የሚፈልገው እንኳን ለመናገር እየተንሰቀሰቀ እስኪያቅተው ድረስ ምን እንደነገረን ሁላችንም የምናውቀው ነው። ለእነዚህም እንኳን ወጣቶች ሊቆሙ ያልቻሉ በእነዚህ ልጆች መከራና ስቃይ የሚነግዱ ወንጀለኞች ናቸው። እውነት ለመናገር እነሱ እንደሚነግሩን የግንቦት ሰባት ጋዜጠኞች እንደሚነግሩን ኢሳያስ አፈወርቅ ለኢትዮጵያ የሚያስቡ ከሆነ እነ ዶክተር ብርሃን ለኢትዮጵያ የሚያስቡ ከሆነ 30 ወጣቶችን መውሰድና እነዚህን ወጣቶችን ስለ መከራ ማሰቃየት ምንም ባላስፈለገ ነው። ሁላችሁም ታስታውሳላችሁ የነሱ ጋዜጠኞች ኢሳያስ አፈወርቅ የአንድ የሱዳን ጀነራል ኢትዮጵያን ለደመስሳለሁ ሲል ኢሳያስ አፈወርቅ እንዳስቆመው፣ ወያኔ ትግራይን ገነጥላለሁ ሲል ኢሳያስ አፈወርቅ ተብሎ እንዳስቆመው ብዙ ሲሉ ነበር። አቶ አንዳርጋቸውም መጨረሻ ላይ አዋረደው እንጂ ስለ ኢሳያስ ስብዕና ብዙ ብሎ ነበር። እንግዲህ ኢሳያስ አፈወርቅ በእውነት ከልብ ለኢትዮጵያ የሚያስብ ከሆነ እነሱ እንደሚነግሩን ኢትዮጵያን ነጻ ማውጣት ከተፈለገ ኢትዮጵያን እኮ ነጻ ማውጣት የሚችል ኃይል በሻቢያ ስር አለ። ከ90,000 በላይ የኢትዮጵያ የመከላከያ ሰራዊት ባለቆቻችን ትዛዝ መሳሪያውን አስቀምጦ እጁን ሰጥቶ እንደው 30,000 እንኳን በአሁኑ ሰዓት በህይወት ባይኖሩ ከ50,000 እስከ 60,000 የሚሆን ሰራዊት ዛሬ በተራ ምድር ፈተናውን እየቆጠረ ነው ያለው። ማህበራችንም ከቆመለት አላማ እነዚህን ጀግኖች ነጻ ማውጣት ነው። እነዚህ ጀግኖቻችን ስልጣን አያስፈልጋቸውም። ኃይሊ ፍሬል የሆኑ ካርታም አያስፈልጋቸው። ከየትኛውም ዓለም በተለየ ሁኔታ የተራራ ውጊያና የኤርትራን የትግራይን መሬት ጠንቅቀው የሚያውቁ ናቸው። በሺህ የሚቆጠሩ እነዚህን ሰራዊቶች ሊመሩ የሚችሉ መኮንኖች አሉ። ከዚህ በፊትም ጠቅሼዋለሁ። አንዳንድ ኢትዮጵያውያኖች ብዙ ጊዜ አንዳንድ ነገር በማስረጃ ካልተደገፈ የመቀበል ችግር ስላለ አንደውን በትንሹ እንደው አንዳንድ ምሳሌዎችን መስጠት ይችላል። ጦርነት ለማካሄድ አንድ ሀገር ነጻ ለማውጣት የሚያስፈልገው ሰራዊትና የሰራዊት አዛዦች ናቸው። እንግዲህ በአስር ሺዎች የሚቆጠሩ የቀድሞ ኢትዮጵያ መከላከያ ሰራዊት እዛ በሻቢያ ስር ተቀምጠው፣ በሺህ የሚቆጠሩ መኮንኖች አመራር ሊሰጡ የሚችሉ ተቀምጠው፣ ለምን ዛሬ በ30 ወጣቶች ወይንም ደግሞ ትናንትና ስብሐት ነጋ ከአድዋ ከአክሱም ከሽሬ ለቅሞ ለኢሳያስ ወሰጣቸው ገበሬዎች ኢትዮጵያ ነጻት ወጣለች ተብሎ እንደታሰበ ወለቱን ቆቅልሽ ነው። እንግዲህ በኤርትራ ውስጥ ወደ 361 እስር ቤት አሉ። በሙሉ ስማቸው አለን። ከነዚህ ውስጥ አንዱ ናቅፋ ያለው አራርብ እስር ቤት ነው። በዛ እስር ቤት ውስጥ ብቻ 350 የኢትዮጵያ መኮንኖች ይገኛሉ። ከምክትል መቶ አለቃ እስከ ጀነራል መኮንን ድረስ ባለፈው ቃለ መጠይቅ ላይ ጠቅሻለሁ። እነ ክቡር ብርጋዴር ጀነራል ገብረ መድን መድኃኔን፣ እነ ክቡር ብርጋዴር ጀነራል ዶክተር ታደሰ መልካን፣ እነ ኮሎኔል ወልቁ ደሳለኝ፣ እነ ኮሎኔል በለው አፋይ፣ እነ ኮሎኔል አብርሃም አለም ሰከት፣ እነ ኮሎኔል ካሳው፣ እነ ኮሎኔል ብርቅነህ፣ እነ ኮሎኔል ባቡሽ፣ እነ ሌተና ኮሎኔል ወርቁ ገመዳ፣ እነ ሌተና ኮሎኔል ተስፋዬ ጅራታ፣ እንዲህ እያልኩ ፊት ለፊቴ የተቀመጠ ሊስት አለ። ቀኑ ሙሉ ስጠራላችሁ ልውል እችላለሁ። እነዚህን የመሳሰሉ ጀግኖች እዛ ተቀምጠው ለምን ሌላ ድራማና ቲያትር አስፈለገ? እነ ዶክተር ብርሃኑ ለኢትዮጵያ የሚያስቡ ከሆነ ለምን ይህን አይጠይቁም? እውነቱ እዚህ ላይ ነው ያለው። ይህንን ምንቶ የኢትዮጵያ አርበኞች ግንባር ሲቋቋም ጀግናው ክቡር ኮሎኔል ታደሰ ሙሉነህ የአርበኞች ግንባር ሊቀመንበር ነበሩ። ኮሎኔል ታደሰ ሙሉነህ በኢትዮጵያ መከላከያ ሰራዊት ውስጥ አውትስታንዲንግ የሆነ ሬከርድ ያላቸው መኮንን ናቸው። ገና በምክትል መቶ አለቅነት ማዕረጋቸው ነው በሶማሊያ ጦርነት ላይ ተሳትፎ የሶማሊያን ሰራዊትና አየር ኃይል አፈር ድቤ አብልተው ከምክትል መቶ አለቃ በቀጥታ ሻምበል ሆነው የጀግና ሜዳ የተሸለሙ መኮንን ናቸው። በሰሜንም የሰሜን ገንጣዮችን አፈር ድቤ ሲያበሉ የነበሩ መኮንን ናቸው። በእውቀታቸው አንቱ የተባሉ ሰው ናቸው። ከአንዱም ሁለት ዲግሪ በዲስቲንክሽን ተመርቀው እውቀት ያላቸው ሰው ናቸው። ኢትዮጵያን በመሬት ብቻ ሳይሆን በሰማይ ያውቃል። ካስፈለገ የኢትዮጵያን የአየር ኃይል መምራት የሚችሉ፣ ካስፈለገ የኢትዮጵያን የመከላከያ ሰራዊት መምራት የሚችሉ መኮንን ናቸው። ይህን ሻቢያም ጠንቅቆ ያውቃል። ሻቢያ አቅም አጥቶ አየር ኃይል ማቋቋም አቃተው እንጂ የኤርትራን አየር ኃይል ሊያሰለጥኑ ሲለምናቸው የነበሩ ጀግና ናቸው። እኚህን ጀግና ቁጭ አድርጎ ዶክተር ብርሃኑ በሌላቸው እውቀት በሌላቸው ችሎታ ጦር ይመራሉ ብሎ ራሱ መቀለዱ ምን ያህል ይሄ የሚሰራው ቲያትርና ድራማ ምን አይነት እንደሆነ መቼም አይምሮ ላለ ሰው የሚገባ ወይም ግልጽ ይመስለኛል። እና እየተደረገ ያለው ነገር በሙሉ የሻቢያን አላማ ለማስፈጸም እኛ ኢትዮጵያውያኖች ተደራጅተን ወያኔን እና ሻቢያን እንዳንዋጋ ኢትዮጵያውያኖችን ተስፋ ለማስቆረጥ የሚደረግ እንቅስቃሴ እንደሆነ ለማስገንዘብ ሞክራለሁ። ሌላው እንግዲህ የኢትዮጵያ ሳተላይት ቴሌቪዥን የሚባለው የግንቦት 7 ድርሳን ነው። ይሄ ያው እነሱ ቴሌቪዥን ስለሚሉት ነው እንጂ ለነገሩ ቴሌቪዥንም አይደለም፣ የዩቲዩብ ስትሪም ነው። ያው ሲያማሙቁት ነው ቴሌቪዥን የሚሉት። ኢሳትን በሚመለከት ኢሳትን ከሚረዱት ኢትዮጵያኖች መካከል አንዱ እኔ ነበርኩ። ገና ሲቋቋም ጀምሮ ለመጀመሪያው 3 ዓመት ያንዳንዱ ኢትዮጵያዊ ይህን ያህል ለዚህ ድርጅት አስተዋጽኦ ቢያደርግ ኢሳት ፕሮግራሙን እንደተፈለገው ማስተላለፍ ይችላል፣ እንደተመኘነውም እንደተናገርነውም ኢሳት የኢትዮጵያ ሕዝብ ልሳን ይሆናል ብለን በማሰብ ከሚረዱት ሰዎች መካከል አንዱ ነበር። በሚያደርጓቸውም ዝግጅቶች ላይ ተገኘውም አልተገኘውም ትኬትን በመግዛት ሌሎችም ነገሮችን በሙሉ አድርጌያለሁ በግሌ። ይህን ሳደርግ ኢሳትን ግንቦት ሰባት ባለቤቱ እንደሆነ ሻቢያ ፋይናንስ እንደሚያደርገው አጥቻ አይደለም። በውስጡ ያሉት ጋዜጠኞች እነ መቶ አለቃ ሲሳይ አገና፣ ሌሎችም በሀገር ቤት ጋዜጠኞች ነበርን። በነፃነት የመጻፍ የመናገር መብት ስላጣን ነው ከሀገር የወጣ ነው ስላሉ የጻፈውንም መጽሐፍ አንብቤያለሁ። እና ይህ ኢሳት በግንቦት ሰባት ስር ቢሆንም እነዚህ ጋዜጠኞች ትናንትና በወያኔ አፈሙዝ ስር ሆነው ይሄንን ከተናገሩ ይሄንን ከጻፉ ለዚህ መስዋዕትነት ከከፈሉ ነጻ በሆነው አሜሪካን ሀገር ደግሞ ከዚህ የበለጠ አገልግሎት ስለሚሰጡ ከረዳን ካተናከርናቸው ነገ ራሳቸውን ችለው እንዳሰብነው የኢትዮጵያ ሕዝብ ልሳን ይሆናሉ የሚል እምነት ስለነበረን ነው ስንረዳ የነበረው። ነገር ግን መጨረሻ ላይ ሆኖ ያገኘነው የሻቢያ ማውዝፒስ የግንቦት ሰባት የፕሮፓጋንዳ ማሽን ሆነው ነው የተገኙት። እና እነዚህም ወንድሞቻችን አቋማቸውን እንዲያስተካክሉ ትግላቸውን ከህዝብ ትግል ጋር እንዲያካሄዱ ባለፈው ቃለ መጠይቅ ማሳሰቢያ ለመስጠት ሞክሬያለሁ። ነገር ግን ያው ድርጅቱ የሚተዳደረው በሻቢያ ፖሊሲ በሻቢያ ገንዘብ ስለሆነ ይህ የጓጓንለት ተቋም የተባለለትን ዓላማ ሊያከናውን አልቻለም። ጋዜጠኞቹም እንደ ጋዜጠኛ ሆነው መቆም አልቻሉም። ጋዜጠኝነት ሁላችሁም እንደምታውቁት ቀላል ሙያ አይደለም። ከውትድርና የተናነሰ የህይወት መስዋዕትነትንም ጭምር የሚጠይቅ ሙያ ነው። በሀገራችንም እንደ አቶ አሳምኖ ገብረወልድ፣ እንደ አቶ ባህሉ ግርማ እና አቶ አቤ ጉበኛው የህይወት መስዋዕትነት የከፈሉት እውነትን ለመናገር ሲሉ ነው። በዓለም ላይም ያው ሁላችሁም እንደምታዩት እንደምትሰሙት በኢራቅ፣ በሶሪያ፣ በአፍጋኒስታን በሌሎቹም ጋዜጠኞች አንገታቸውን እየሄዱ የሰጡት የኢንቨስቲጌቲቭ ጆርናሊዝም የሚጠይቀውን መስዋዕትነት ለመክፈል በገቡት ቃል መሰረት ነው። አንድ ሰው የተባለውን የሚጽፍ ከሆነ የሚያምንበትን የሚያየውን እውነት መናገር ካልቻለ ቅጥረኛ እንጂ ጋዜጠኛ አይደለም፣ ፕሮፓጋንዲስት እንጂ ጋዜጠኛ አይደለም። እና በዚህ በኢትዮጵያ ሳተላይት ቴሌቪዥን የሚደረገው ተግባር በተለይ ባለፉት አራት ወሮች የሚደረገው ወሬ ወለደ አይነት ወሬ ነው እየተነገረን ያለው እና በጣም የሚያሳፍርና የሚያሳዝን ነው። የኢትዮጵያ ሕዝብ ኢቲቪን የጠላው ኢቲቪ ስለሆነ አይደለም፣ ውሸት ስለተለቸው፣ አቴንዳማ ስለተለቸው። እነዚህም ወንድሞቻችንና እህቶቻችን ከዚህ ካልተቆጠቡ ኢሳት ነገ ኢቲቪ ቁጥር ሁለት ብለን የማንጠራበት ምንም ምክንያት የለም። አሜሪካን ሀገር ሰርቶ መኖር ይቻላል። ሌላ ስራ ሰርቶ የሚያምኑበትን ነገር በትርፍ ጊዜ መስራት ይቻላል። ዛሬ የሚከፈለው ገንዘብ ነገ ይቆማል። እመኑ፣ ይሄ ለሬከርድ ነው የምናገረው። ዛሬ የሚከፈል ገንዘብ ነገ ሻቢያ ቆመዋል፣ በኋላ አንገት የሚያስደፋ ይሆናል። እና ይህ እንዲታሰብበት በእውነቱ ላሳስብ ወዳለው። ሌላው እንግዲህ የኢትዮጵያ ሳተላይት ቴሌቪዥን የሚያቀርባቸውን ፕሮግራሞችን በምንመለከትበት ጊዜ አልፎ አልፎ ለማስመሰል አንዳንድ ቅንና የዋህ ኢትዮጵያውያኖችን ወይም ደግሞ ሊያወዛግቡን አይችሉም የሚሏቸውን ሰዎች ያቅርቡ። በአብዛኛው የሚያቀርቧቸውን ሰዎች በምንመለከትበት ጊዜ አብዛኛዎቹ በመረጃ እጥረት ብሶ ስለማያውቃቸው እንጂ የግንቦት ሰባት አባላት የግን ጠላይ ኢንጂነሮች ናቸው። የኦሮሞ ነጻ አውጪ፣ የሲዳማ ነጻ አውጪ ዩኒየም ምንም ሀገራዊ አጀንዳ ያላቸው ሰዎች ያቀርቡ አናይም። እና የሚያቀርቧቸው እነማን ነው? እነ ዶክተር ኑር ደደፎ ኦነግ፣ እነ ዶክተር ዲማ ነጎ ኦነግ፣ እነ ዶክተር መራራ ጉዲና ኦነግ፣ ሌሎችም ሌላው ቀርቶ ምሁራን እየተባሉ የሚጠሩት ሁሉ እነማን እንደሆኑ እንግዲህ የማታ ማታም ቢሆን እያየን ነው። ያው ትልቁ ዳቦ ሊጦ ነው የተባለው እነ ዶክተር ጌታቸው በጋሻው የሆነ ግን ሰንደቅ ዓላማ ፊታቸው እየደቀሉ ምን እንደሚሉን እያየን እየሰማን ነው። ወይ ሀገራችን እንደሚባለው ካረጁ አይበጁ ይሁን ወይም ደግሞ በዚህ ሀገር እድሜን ተከትሎ የሚመጣው የአልዛይመርና የአምኔዥያ በሽታ ጀማምሯቸው እንደሆነ እና በጣም የሚያሳፍር ነው። እና ሌሎችም ብዙ ስም ሊስቶች ልነግራቸው ይችላል። በወር $1,000 እየተከፈላቸው እንደ አስፈላጊነቱ እየቀረቡ ያለ የሌለውን የሚዘላብዱ ሁሉ ሰዎች እንዳሉ እናውቃለን። በስተርጅና እድሜያቸው እውነት ኢሳት ነጻ ሚዲያ ከሆነ እስቲ እነ ፕሮፌሰር ጥላሁን ይልማን ያቅርቡና ይጠይቋቸው። እስቲ እውነት ኢሳት ነጻ ሚዲያ ከሆነ እነ ፕሮፌሰር ሙሴ ተገኝን ያቅርቡና ይጠይቋቸው። እውነት ኢሳት ነጻ ሚዲያ ከሆነ እስቲ እነ ዶክተር አሰፋ ነጋሽን ያቅርቧቸው። እስቲ እነ አቶ ጌታቸው ረዳን ያቅርቧቸው። ይኸው እኔን ያሳፍሩ። እና እንዲህ አይነት ከሻቢያ የሚመጡ መመሪያዎችን የሚያስፈጽም ኢንስቲትዩት ነው ያደረጉት፣ በጣም በሚያሳፍር ሁኔታ። ሌላው አክቲቪስት ተብለው የሚያጫፍሩትን ሰዎች ሁላችሁም የምታውቁት ነው። ትናንት ዳዊት ከበደ አክቲቪስት ተብሎ ዋናው አጫፋሪ ነበር። ዛሬ ዳዊት ከበደ የት እንዳለ ሁላችሁም ታውቃላችሁ። እነ ጀዋር መሐመድ አንድ ሰሞን በኢሳት የፖለቲካ ተንታኞች ነበሩ። ጀዋር መሐመድ ማን እንደሆነ ሁላችሁም ታውቃላችሁ። የወያኔው ባለሟል ኤርሚያስ ለገሰም ሌላው አክቲቪስት ነው። ትናንትና እንኳን ከእስር የተለቀቀው በቀለ ገርባ አበባ ይዘው ፎቶግራፍ ይዘው ተቀብሎት በማግስቱ ዘሎ የዘመተው ጉብ ያለው የአማራው ሕዝብ ላይ ነው። በቀለ ገርባ በማግስቱ የአማራው ሕዝብ የኦሮሞን ሕዝብ ይቅርታ መጠየቅ አለበት ብሎ ሌላ የዘረኝነት መርዝ ነው ሊነሰንስብን የመጣው። እና እንደዚህ አይነት ሰዎችን ነው እንግዲህ የግንቦት ሰባት ልሳን እያስተናገደ ያለው። እና ጋዜጠኝነት ከባድ ስራ ነው። እስክንድር ነጋ እኮ እዚህ አሜሪካን ሀገር ሲኖር የነበረ ሰው ነው። ካልተመቸ እኮ ተመልሶም እዚህ መምጣት ይችል ነበር። የጋዜጠኛነት ሙያ የመሩ ጉዳይ ስለሆነበት የሚያምነውን ያየውን ተናግሮ ጽፎ 18 ዓመት እስር የተቀበለው ከነ ቤተሰቡ ያን ሁሉ መከራ የሚቀበለው ሪዮታ ለሙ እስር ቤት ከመግባቷ በፊት ምን ትመስል እንደነበር ስትወጣ ደግሞ ምን እንደምትመስል አይታችኋል። እንደማንኛውም በየተባለችውን ብላ ወንጀል የተባለችውን ወንጀላቆ ከእስር መውጣት ትችል ነው። ገና አላማዬ ይሄ አይደለም ብላ ያን ሁሉ መከራ ተቀብላለች። ከእስርም ስትወጣ ይቅርታ አይደለም የጠየቀችው በሙያዋ እንደምትጠይቅ ነገም እውነትን እንደምትናገርና እንደምትጽፍ ነው የገለጸችው። ስለዚህ ባጭሩ በግንቦት ሰባት ድርጅቱ ልሳናቸውም እንግዲህ የሚያከናውኑት ይህንን ተግባር ለማጠቃለል ግንቦት ሰባት ኢትዮጵያዊ አጀንዳ የለውም። ግንቦት ሰባት ጸረ ኢትዮጵያዊ አማራ ድርጅት ነው። ግንቦት ሰባት ዘረኛ ድርጅት ነው። ግንቦት ሰባት ለኢትዮጵያ ነጻነት የሚያመጣ ድርጅት አይደለም። ግንቦት ሰባት የከሰረና የሞተ የፖለቲካ ድርጅት ነው። አሳ ከባህር ከወጣ ያው ህይወት እንደሌለው ሁሉ የፖለቲካ ድርጅትም ያው ህዝብ ከተፋው የሞተ ድርጅት ነው። አሳ በባህር ውስጥ ለተወሰነ ጊዜ ያው ሊንደፋደፍ ይችላል ከባህር ወጡ። ግንቦት ሰባትም እንደዛው ነው። እና ዶክተር ብርሃኑ እና ተከታዮቻቸው አስመራ ስለሄዱ ከሻቢያ ጋር ድራማ ተሰራ። ኢትዮጵያ ነጻ ትወጣለች ማለት ዘበት ነው። እና ዶክተር ብርሃኑ እና ተከታዮቻቸው አስመራ ሲሄዱ በሻቢያ ተራ ወታደሮች የተደረገላቸውን የመንግስት አቀባበል አይተናል። በአስመራም ከተማ ወጥተው ሄደው የገጠማቸው ሰምተናል። ከዚህም በኋላም የሆነውንም እናውቃለን። እና ሄደው የተበቁትን ድራማ እንኳን በቅጡ የተበቁትን ድራማ ለማየት ባለመቻላቸው ምን ያህል ዲሳፖይንት እንደሆኑም ሰምተናል። እና ዶክተር ብርሃኑ ከኩሬል ታደሰ ሙሉነ እና ከሌሎቹ ጀግኖች የተለየ ነገር ሊሰሩ እንደማይችሉ ገና በጠዋቱ እናውቀዋለን። እነ ፕሮፌሰር ሙሴ ተገኝ ኤርትራ በረሃ ሄዱት እንደሳቸው ወይም እንደሌሎቹ የአንድ ዩኒቨርሲቲ ፕሮፌሰር ወይም ደግሞ ፕሬዚደንት መሆን አቅቷቸው አይደለም፣ ወይም የኤርትራ በረሃ ናፍቋቸው አይደለም። ሀገር ነጻ ለማውጣት ነው። በኤርትራም ተሰደው አይደለም ይሄ በምርጫቸው ሀገር ነጻ አወጣለሁ ብለው ነው። 10 ዓመት ሙሉ ታግለው ከሻቢያ ጋር ምንም መሆን እንደማይችል ጥለው እድለኛ ሆነው ወጥተዋል። ይህን ያደረጉት እንደ ዶክተር ብርሃኑ ያደረጉትን ማድረግ አቅቷቸው አይደለም። ሌሎቹም ጀግኖች ዛሬ ስለ ግንቦት ሰባት፣ ስለ ሻቢያ፣ ስለ ወያኔ እና አቶ ጌታቸው ረዳ የሚነግሩት ከሻቢያ እና ከወያኔ የግል ጸብ ኖሯቸው አይደለም። ዶክተር አቶ ጌታቸው ረዳ ፍጹም ማንነታቸው ጥያቄ ውስጥ የማይገባ ንጹህ ኢትዮጵያዊ ናቸው። በትውልዳቸው የትግራይ ብሔረሰብ ተወላጅ ናቸው። ምሁር ናቸው። ቢፈልጉ የወያኔ ወይም የሻቢያ ባለስልጣን መሆን ይችላሉ። የፈለጉትን ያህል መልታይ ሚሊዮነር ቢሊዮነር መሆን ይችላሉ። ከሻቢያም ከወያኔም የግል ጸብ የላቸውም። ዛሬ ሻቢያና ወያኔን በየመድረኩ የሚያጋልጡ የግንቦት ሰባት አካሄድን የማያዋጣ መሆኑን የሚገልጹት የሻቢያንና የወያኔን ማንነት ከእኔም ከሌሎቻችን በላይ ጠንቅቀው ስለሚያውቁ እና እንግዲህ ብዙ ማለት ይቻላል በዚህ ጉዳይ ላይ። ነገር ቢበዛ አባቶቻችን በአህያ አይጫንም ይላሉ።
ትክክል።
የምችለውን ያህል በዚህ መንገድ ሄጃለሁ። ሌላው ባለፈው ቀርቦልኝ የነበረ ጥያቄ ነበር የአቶ ኃይለማርያም ደሳለኝ ንግግር በሚመለከት። የአቶ ኃይለማርያም ደሳለኝ ንግግር ትንሽ ከወትሮ ለየት ስላለ ብዙ ኢትዮጵያውያኖች እንደው ለየት ያለ ነገር የተፈጠረ መስሏቸው ነበር። ምንም የተለየ ነገር የለም። አቶ ኃይለማርያም በሉ ከተባሉት ውጭ ምንም ማለት የሚችሉ ሰው አይደለም። ምናልባት ተከታትላችሁ ከሆነ በህወሓት ውስጥ ሁልጊዜም ህወሓት 12ኛውን መደበኛ ጉባኤ ነው ያደረገው። ጉባኤ ባደረጉበት ሰዓት ሁሉ ይሄ ስራዬ ብለው ያዙት ነገር ነው። ምናልባት ከአቶ ኃይለማርያም ንግግር 3 ሳምንት በፊት ይመስለኛል ስብሀት ነጋ የሚመራ ቡድን ወደ ትግራይ ሄዶ ጉብኝቶች በማድረግ የገበሬውን ሁሉን በየምኑ እየገቡ ስለ ኑሯቸው እየጠየቁ ይሄ ታገል ነው የደከም ነው እናንተ ከዚህ የተሻለ ኑሮ እንዲኖራችሁ በማሰብ ነበር እና ትናንት መለሰ ዛሬ እነከሌ ናቸው ስራቸውን ባለመስራታቸው እንዲሆነ በጣም ያሳዝናል በሚል ለህዝብ የተቆጩ እየመሰሉ ብዙ ቲያትር ድራማዎችን ሲሰሩ ነበሩ እና ወያኔንም ከወያኔ ጠላት በላይ ሲያወግዙት ነበር። ይሄ የተለመደ የህወሓት አካሄድ ነው። ምናልባት ሰሞኑን ተከታትላችሁ ከሆነ የሰዋት ነጋ የወንድም ልጅ የሆነችው የገብረ እግዚአብሔር ነጋ ልጅ ፈትለወርቅ ገብረ እግዚአብሔር ማለትም የአባይ ፀሐይ የቀድሞ ሚስት የነበረችው ፎቶዋ በኢንተርኔት ላይ ተለጥፋችኋል እና የህዋት ማዕከላዊ ኮሚቴን ታምሰው የነበረው ህዋት በስሷል ህዋት እንዲህ ነው እየተባለ ብዙ ሲባል ነበር። ወንድሟም ደግሞ ዳዊት ገብረ እግዚአብሔር ሳውዳሪ ዱባይ የሚኖረው ሌላው ከበርቲ የሰማት ነገ ወንድም ልጅ ትናንትም ኢትዮ ሚዲያ ላይ ይቸዋለሁ ሌሎችም ሌሎች ቦታ ተለጥፎ ህዋትን ሲኮንን እየሰማን ነው። ይሄ የተለመደ የህዋት አካሄድ ነው። ጉባኤያቸውን ሊያካሄዱ ሲፈልጉ እንደዛ አይነት ወንጀላዎች ይካሄዳሉ። ከዛ በኋላ ሊያስወግዱ የሚፈልጓቸውን ሰዎች ለድርጊቱ ተጠያቂ ካደረጉ በኋላ የሚፈልጉትን ሰዎች እያስቀመጡ የሚቀጥሉበት አካሄድ ነው እና አቶ ኃይለማርያም ደሳለኝ የተናገረውን ንግግር ከዚሁ የተነሳና የተመሰረተ ነው እና ጊዜያዊ ድራማቸው ነው ማለት ነው እና አቶ ኃይለማርያም በል የተባሉትን ያሉት የህወሓት ባለስልጣኖች ሁልጊዜም ጉባኤ ሲኖራቸው የሚያደርጉት ጨዋታ ነው። ከዚህ የተለየ ምንም አይነት መልእክት የለውም የአቶ ኃይለማርያም ንግግር በእኔ እይታ።
መልካም ሰፊ ማብራሪያ ነው የሰጡን። እስኪ በዚህ ይሄኛውን ጥያቄ ደግሞ ልቀጥል። ወደ መፍትሄ ሐሳቡ ዙሪያ እስኪ እንዳው መፍትሄ ሊሆን ይችላል ብለው የሚገምቱት ነገር ካለ መቃወም ብቻ በራሱ ብቃት የለውምና በመሆኑም ኢትዮጵያዊነት አማራጭ የትግል መስመሮች የመግለጽ ኃላፊነት አለበት። የትግሪው ያን ያገዛዝ እብሪት ሊታቀብ ያልቻለውና አገዛዙ ከነብልግናው ለ25 አመታት ያህል በስልጣን ላይ ሊቆይ የቻለው በአገራችን ጎጠኝነትና ጸረ ኢትዮጵያ እንቅስቃሴዎች ያስከተሉት መዘዝ እንደሆነ በብዙ ተተችቶበታል። እርሶም አሁን ሲገልጹት ነበር ግንቦት ሰባትም ተባብሪያቸዋለሁ የሚላቸው የጎጠኛ ስብስቦች ከወያኔ ባልተናነሰ ሁኔታ አገሪቷን ወደ ከፋ ችግር እየወሰዷት ነው። የአንድ ህዝብ የአንድ አገር የአንድ ሰንደቅ ዓላማ የትግል አርማ ሊደመጥ አልቻለም። በምን መንገድ መፍትሄ ሊገኝ ይችላል ብለው ይገምታሉ? ሻምበል ይቀጥሉ።
በጣም ጥሩ ነው፣ አመሰግናለሁ። ይህን ጥያቄ ምላሽ ለመስጠት ከዚህ ቀደም የሲድኒ ኢትዮጵያዊነት ሬዲዮ ጣቢያ አቅርቦልኝ ችግራችን ምንድን ነው መፍትሄው ምንድን ነው በሚል እንደውም አንድ ሙሉ ፕሮግራም ሰጣችሁኝ፣ በዛ ላይ አቅርቤዋለሁ። እንደውም በዌብሳይታችን ethioveterans.com ላይ ብትገቡ ወደ አንድ ሰዓት ገደማ ይፈጃል፣ በሙሉ እዛ ላይ አለ። ኢትዮጵያን እንደ ኢትዮጵያውያን ችግራችን ምንድን ነው? የፖለቲካ ድርጅቶች ችግራቸው ምንድን ነው? 24 ዓመት ሙሉ ኢትዮጵያውያኖችም የፖለቲካ ድርጅቶችም ችግራችንን መፍታት ያልቻል ነው ምንድን ነው? እነሱ ኖሯቸው እኛ የሌለን ምንድን ነው? በሚል ወደ 30 የሚሆኑ ነጥቦችን ዘርዝሬ አብራርቻለሁ። እንደገናም ደግሞ መፍትሄም በሚለው ላይ ወደ 32 የሚሆኑ የመፍትሄ ሐሳቦችን ለውይይት በሚያመች መልኩ አቅርቤዋለሁ እና እዛ ላይ በትገቡ ሙሉ በሙሉ እዛ ላይ መልሶቹ አሉ። ይሁን እንጂ ከተነሳ አንዳንድ ነገሮችን እንግዲህ ሃይላይት አደርጋለሁ፣ ያንን የማዳመጥ ሁኔታ እንደተጠበቀ ሆኖ ማለት ነው።
በትክክል
አሁን ብዙ ሰዎች ከዚህ ኢንተርቪው በኋላ የላኩልን ጥያቄ አለ። በአጋጣሚ ሁሉም ጥያቄ አንድ ሆኖ ነው ያገኘነው። አሁን እንግዲህ ግንቦት ሰባት የትም እንደማያደርሰን ተረድተናል። መፍትሄው ምንድነው የሚል አመለካከት አማራጩ ምንድነው የሚል ነገር ቀርቧል። አንዳንዶች ደግሞ ግንቦት ሰባትን ከምናወግዝ ሌላ አማራጭ ከሌላችሁ እነሱ ለምን በዛው አይቀጥሉም ለምን አጥዋቸው ሁሉ የሚል ጥያቄ ቀርቦልናል። በጣም አግባብ የሆነ ጥያቄ ነው ብያምናለሁ እና ሁሉንም እንግዲህ ለመመለስ ሞክራለሁ። በመጀመሪያ ደረጃ አማራጭ የለንም ተብሎ የማይሆን መንገድ አይኬድም። አንድ ቦታ ላይ አንድ ሰው ኮርነር ከተደረገ ወደ ግራም ወደ ቀኝም መሄጃ ካጣና ወደ ፊት ለፊት ብቻ ከሆነ አማራጩና ገደል ከሆነ እዛ ገደል ውስጥ አይገባም። በግራ በቀኝ በኋላ ያለውን አማራጭ ፈልጎ ሰንጥቆ መውጣት የግዴታ ነው እና አማራጭ በሚመለከት አማራጭ አለ፣ ብዙ አማራጮች አሉን ኢትዮጵያውያን። ችግራችን ግን ምንድነው አማራጩን የምንጠብቀው ከራሳችን ሳይሆን ከውጭ ነው። እኛን አሜሪካኖች፣ ፈረንሳዮች፣ ጣሊያኖች ነፃ ያወጡ ነው። ከዚህ ቀደም አባቶቻችንና እናቶቻችን ነፃነታቸውን ያገኙት በራሳቸው ነው። የኢትዮጵያ አርበኞች ነጻነትን ያመጡት በራሳቸው ነው። ካስተውሳላችሁ ቀዳማዊ ለስላሴ ሊግ ኦፍ ኔሽን የኢትዮጵያን ችግር የጣሊያን ወረራ ሲያስረዱ እዛ የተሰበሰበው ሁሉ ሲያከው ሲቀልል ሲያፋጭባቸው ነው የነበረው። የኢትዮጵያ አርበኞች በራሳቸው ትግል ነው ያችን ሀገር ነጻ ያወጡት። ኢቭን ሌሎች ሀገሮች እንኳን ቢረዱን በገንዘብና በመሳሪያ ይረዱን እንደሆነ ነው እንጂ ከዛ ያለፈውን ስራ እኛው ነን የምንሰራው። ስለዚህ አማራጩ ማን ነው? አማራጩ እኛው ኢትዮጵያውያን ነን። አሁን ለ24 አመት ያላስኬደንን እርስ በርስ ሽኩቻ ስማጥፋቱን ጥሎ ማለፉን ሌላውም ነገሮችንና ሻቢያና ወያኔ የሚሰጡንን አጀንዳ ትተን ባለፈው ቃለ መጠይቅ ላይ እንደገለጽኩት እስኪ መጀመሪያ የራሳችን አጀንዳ እንፍታ። እስካሁን እኮ አጀንዳ የለም። እነሱ ናቸው አጀንዳ የሚሰጡን። አንድ ነገር ይደረጋል፣ እዛ ላይ እንጫጫዋለን፣ ስራቸውን ይሰራሉ። ያን ሲጨርሱ ሌላ አጀንዳ ይሰጡናል። እንዲህ ነው ነው። እስኪ በፕሮፖዛል ደረጃም እኮ እዛ ቃለ መጠይቅ ላይ አቅርቤዋለሁ። አሁን ችግራችን ነጻነት ከሆነ እስኪ እንደው ለስድስት ወር ነጻነት የሚለውን አጀንዳ ይዘን በነጻነት ጉዳይ ላይ ብቻ እንነጋገር። እስኪ እያንዳንዱ ኢትዮጵያዊ ከኔ ምን ይጠበቃል በሚል ራሱን ጠይቆ ከራሱ የሚጠበቀውን ያድርግ። በተለይ እኛ በውጭ የምንገኝ ኢትዮጵያኖች የሚጠበቅብን ነገር በጣም ቀላል። የምንወጣው ተራራ የለም፣ የምንወርደው ቁልቁለት የለም፣ የምንተኩሰው ጥይት የለም፣ የምንረማመድበት የፈንጂ ወረዳ የለም። ኑሯችንን እየኖርን ሚስቶቻችንን ገልፍሬንዶቻችንን አቅፈን እየተኛን ልጆቻችንን እየሳምን የአማረን መኪና የአማረን ምግብ እየበላን የምንኖር ሰዎች ነው። ከኛ የሚጠበቀው በጣም ከመስዋዕትነት ሁሉ አነስተኛ ነገር ነው። ስለዚህ መጀመሪያ አማራጭ የሚባለውን ከሌላ አንጠብቅ፣ ከኛ አንጠብቀው፣ መፍትሄው እኛ ነን። ይህንን ስናምንና ስንረዳ የራሳችንን አጀንዳ ይዘን ስንወጣ ለ24 አመት ያልሰሩትን ነገሮች ወደዛ አስወግደን ሊሰሩ የሚችሉ ነገሮችን ይዘን ከመጣን አማራጩ ይሄ ነው። እኔ በዚህ አየር ላይ ወጥቼ ይሄ ነው ያ ነው ምናምን ልል አልችልም። የምንግባባ ይመስለኛል። እና ሌላው ደግሞ አሁንም አንድ ግልጽ ማድረግ የምፈልገው ነገር ቢኖር ምንድን ነው፣ ወያኔን በሽምቅ ውጊያ ወያኔን በኮንቬንሽናል ውጊያ አናሸንፍ። የሌለ ነገር ልናወራ አንችልም። እንደው ይሁን በሚል እንጂ እንኳን ግንቦት ሰባት አይደለም ሻቢያም እነሱ እንደሚሉ ተላቪውን ወያኔን አያሸንፍም። ዘመኑ ማያግዘ ነው። በተለይ ሽምቅ ውጊያ በአሁን ሰዓት አይሰራም። እንኳን በአሁን ሰዓት አይደለም ለሻቢያም ለወያኔም እኮ ሽምቅ ውጊያ አይሰራም። ሻቢያ እኮ በሽምቅ ውጊያ አስመራን አልተቆጣጠረም። ወያኔ እኮ በሽምቅ ውጊያ አይደለም አዲስ አበባን የተቆጣጠረው። እሱማ ሞክረውታል። ሻቢያ 30 አመት ሞክሯል፣ ወያኔ 17 አመት ሞክሯል። 30 አመት ሻቢያ ከናቅፋ አልወጣም፣ ወያኔ 17 አመት ከደደቢት አልወጣም። ያን አላዋጣ ስላወቁት ቁጭ ብለው መክረው በሰሩት የቤት ስራ ነው ዛሬ ለዚህ የበቁት። እና አንደኛ ሽምቅ ውጊያ ኢትዮጵያን ነጻ ያወጣም፣ ሁለተኛ በኮንቬንሽናል ውጊያ ወያኔንም አንጥልም፣ አቅሙም ችሎታውም የለን። ይህንን የሚፈቅዱ የሚችሉ ወታደራዊ ሁኔታዎች በፍጹም የሉ። ስለዚህ ወያኔን በዚህ ሳይሆን የምናሸንፈው ወያኔን የምናንበረክክበት ብዙ ቀላል መንገዶች አሉ። ቀላል ምሳሌ ልስጣችሁ። በ1997 በቅንጅት ጊዜ ተወስዶ የተደረገ ነገር አይደለም። ወያኔ በከፈተው ቀዳዳ በዛች ተጠቅሞ የተሰራ ስራ ነው። ወደፊት ከነሱ ሰዎች ተሰሙታላችሁ። በ1997 መለሰ ዜናዊ ደብረ ዘይት ነበር የተቀመጠው። ሌሎቹም የወያኔ መሪዎች በሙሉ ሄሊኮፕተር ከያለበት ሰብስበው ለማፈትልክ ነበር የተቀመጡት። የቅንጅት ትግል እኮ ናቅፋ አይደለም የተካሄደው፣ አሲምባ አይደለም የተካሄደው፣ ሬድዋ አይደለም የተካሄደው፣ የትኛውም ድንበር ላይ አይደለም፣ መሀል አዲስ አበባ ነው የተከናወነ። እዛ ያንን በወቅቱ የነበሩት የቅንጅት መሪዎች ትግሉን ድሉን ከህዝቡ አፍ አስነጠቁት እንጂ ወያኔ እዛው አዲስ አበባ ነበር አልቆለት የነበረው። ሌሎችንም ሀገሮች ታሪክ እንመልከት። ግብፅን ንስጠች። የግብፅ ህዝብ አሁን ሙባረክ እንግዲህ ለ30 ለ40 አመት የግብፅን ህዝብ የምራ አምባገነን ነው። ሙሉ በሙሉ ይቻል ሊያስደፍር በሚችል ሁኔታ ምዕራባውያን ድጋፍ ይሰጡት የነበረው ሀገር ነው፣ ኢንክሉዲንግ እስራኤል ድረስ። የሀገሪቱ የጦር መሪዎች በሙሉ እሱ በጋብቻ ያቆላልፋቸው የራሱ ዘመዶች ነበሩ። ግን የግብፅ ህዝብ ኮብሎን ተነስቷል። ሲናይ በረሃ አይደለም የሄደው፣ ሳሃሪል አደባባይ ላይ ነው በተደረገ ትግል ሙባረክን ይጣል ህዝብ እንደ ህዝብ ሲነሳ ከህዝብ ወጣው ሰራዊት ጀነራሎቹ አላስቆምቱ ከህዝብ ጋር ሆኖ ግብጽን ወዴት እንዳመጡት ያለው እንዴት እንደመጣ ሁላችንም እናቀዋለን አሁን መጨረሻው ማለት አላማው ጋር አላማ ነው ስለላ ታሪክ ሊቢያንም ብንወስድ ተመሳሳይ ሁኔታ ነው ለለውጥ የተዘጋጀ 90 ሚሊዮን ህዝብ መሬት የወረደ ስራ ሰርቶ አመራር የሚሰጠው ካለ በ90 ሚሊዮን ህዝብ ፊት ሊቆም የሚችል ምንም አይነት ምድራዊ ኃይል የለም ይሄንን ሁኔታ መፍጠር ነው አማራጩ ይሄ ነው ስለዚህ በሀገር ቤት ያሉት ያው የሰማያዊና አንድነት ፓርቲ በፍጹም ቅንነት ወያኔና ስርዓቱን ለማስወገድ የሚያደርጉትን ትግል እናያለን ያው የሌለ ህገ መንግስት ቢሆን ህገ መንግስቱን ተከትለን እንታገላለን ብለው የሚችሉትን እያደረጉ ነው ይሳካ ላይሳካም ሌላ ጥያቄ ነው ለምን አይሳካም የሚለውን ግን ልመረምረው ይገባል ይሄ ደግሞ ሊያዋጣን የሚችል የትግል አቅጣጫ ምን እንደሆነ የሚያመለክተን ይሆናል ማለት ነው 24 አመት ትግል አድርገናል ዛሬም ኢትዮጵያኖች ለነጻነት ይታገላሉ አላዋጣም ስለዚህ የትግሉ ስልት ምንድን ነው በህቡ መደራጀት በህቡ ለማደራጀት በጉዳዩ ያገባኛል የሚሉ ኢትዮጵያኖች በዚህ ስራ ላይ ስራ ከሰሩ በሀገር ቤት ለውጥ የማይመጣበት ምንም ምክንያት የለም ይሄ ነው ሌላ ምንም ከሌላ ቦታ ምናመጣው ሌላ የሚሰጠን አማራጭ የለም በውጭ የምንገኝ ኢትዮጵያኖች የሚጠበቅብን በጣም አነስተኛ ነገር ነው በዲፕሎማሲው በማዕቀብ በፋይናንስ ስራው ላይ አቋም ከወሰድን ምን ያህል ለውጥ እንደሚመጣ ልታዩት ትችላላችሁ ዛሬ እኮ ወያኔ $600,000 እዚህ አፍንጫችን አሜሪካን ሀገር ዋሽንግተን ዲሲ ውስጥ ለሎቢ ለሚያደርጉ የሎቢ ፈርሞች ገንዘብ እየሰጠ ነው በነፍሳችን የሚጫወት እንደ ዋሽንግተን ዲሲ ውስጥ አንድ ጠዋት ተነስተን ያለን ኢትዮጵያውያኖች አይደለም 600,000-6,000,000 ማዋጣት አንችልም ይሄ መስራት ያቅተናል ማን ይሰራልን ነው የምንፈልገው ማዕቀብን መልከት እስቲ ተከታተሉ IMF World Bank European Union ወያኔ ከነሱ $200,000-$300,000,000 ለማግኘት ነው መከራውን የሚያው የሚሰጡትን ትዛዝ የሚፈጽመው ወደደም ጠላም እኛ እኮ $4 ቢሊዮን ነው ፋይናንስ የምናረገው ባመት ወያኔ ስንቶቻችን ይሄን እናውቀዋለን አሁን ብዙ ሰዎች በዚህ ላይ እርምጃ ነሳብ ሲባል እንዴ ቤተሰብ አትሉ ነው እንዴ ምን ማለታችሁ ነው እንዴ 100 ብር ነው የምልከው 150 ብር ነው የምልከው ያ ምን ለውጥ ያመጣል ይላል ለውጥ ያመጣል ያ ገንዘብ ተደምሮ ነው $4 ቢሊዮን ባመት ወያኔ ፋይናንስ የምናረገው እኛ ነን በዚህ ጉዳይ ላይ ቁጭ ብለን ብንመካከር ቤተሰቦቻችንም ይፈልጉትን ገንዘብ አግኝተው ወያኔ ይሄን ገንዘብ አግኝቶ መልሶ ህዝባችንን ረክቶ የሚገዛበት ሁኔታ ማስቆም እንችላለን ብንመክር ብዙ በርካታ ኤክስፖርቶች አሉን በዚህ ጉዳይ ላይ አማራጩ ይሄ ነው እና ይሄ ገንዘብ በተለየ መልክ ለወያኔም በማይገባበት መንገድ ልናደርገው እንችላለን ሌላው ደግሞ የምዕራባውያንን ወደውም ሳይሆን የምዕራባውያንን ፖለቲካ ጨዋታውን ታውቃለህ በዛ ጨዋታ ብዙ ልንጫወታቸው የምንችላቸው ነገሮች አሉ። በሀገር ቤት ደግሞ መሬት የወረደ ስራ ሲሰራ በፋይናንስ በመርዳት የትም የምናጠፋው ገንዘብ እና እነዚህ ነገሮች አቀነባብረን ተያያዝን እና ካደረግን አማራጩ ይሄ ነው። አለበለዚያ እንዲህ ማለት ይቻላል ድርጅት እናቋቁም እንድናደርግ በዚህ በዚህ ገብቶ ሌሎችን ነገሮች መዘርዘር ይቻላል። ያ አላዋጣ ነው ያዋጣ የሚችለው አሁን ችግራችን ነጻነት ዲሞክራሲ ኮሎኒያ ሁንቶ ነው። ስለዚህ ይሄን የምፈልገው ነገር ለማምጣት እያንዳንዱ ኢትዮጵያዊ እኔ ለሀገሬ ምን አድርግ ያለው ካሁን በኋላ ምን ማድረግ አለብኝ የሚለውን ራስን መጠየቅ መቻል አለበት። በመተቸት በመሳደብ በማውገዝ በምኞት የሚሆን ነገር የለም። ወያኔ ምንም ማለት አይደለም እና በተደጋጋሚ አማራጮች የሚባሉ ነገሮች እንግዲህ ከዚህ ነው። ሌላው በሀገር ቤት ውስጥ ባለፈው ተከሽዋለሁ በተናጠል የተለያዩ ቦታዎች የሚደረጉ ትንቅንቆች አሉ። እነዚህ እንቅስቃሴዎች ወደ አንድ መጥተው በአንድ ማዕከል ስር ሆነው ውጤት ያለው ስራ የሚሰራበትን መንገድ መፈለግ ነው። እኛ እዚህ ራሳችንን ካደራጀን በሀገር ቤት ያለውንም እንቅስቃሴ ጎልብቶ እንዲወጣ ማድረግ የማንችልበት ምንም ምክንያት የለም።
በአገር ቤት ውስጥ እየተሰሩ ያሉ ስራዎች አሉ። በመረጃ ደረጃ ተጠማቸው ማለት ነው። እነዚህ እንቅስቃሴዎች ነገ አድገው የማያወጡበት ምንም ምክንያት የለም። እና ብዙ ብዙ ማለት ይቻላል። ባጭሩ ግን ልገልጽ የምፈልገው ምንድን ነው? አማራጭ የሚለው አማራጩ ከየትም አይመጣም። አማራጩ ከኛ ነው የሚመጣው። አማራጩን ለማምጣት ደግሞ መጀመሪያ እኛ ልንሰራ የሚገባውን ስራ ልንሰራ ይገባል እንጂ ዛሬ ተሰብስበን አማራጭ የለንም ብለን ተሰብስበን ድርጅት ማቋቋም እንችላለን። ምንም ይመጣ ነው ዜሬ
መልካም። እሺ፣ የተወሰኑ ደቂቃዎች ቀርተውናልና አጠር ያለ መልስ እንዲሰጡበት አደራ ያልኩኝ። ስለ ወደ ኋላ መለስ አድርጌ እስኪ ስለ እርሶ ስላሉበት ድርጅት እናንሳና በሰሜን አሜሪካ የተለያዩ ጥምረቶች እንደተመሰረቱ ይሰማል። ስለ ግንባር፣ ስለ ትብብር ድርጅታችሁ ምን አስተያየት አለው? ከሌሎች ድርጅቶች ጋርስ ተቀናጅታችኋል ወይ? እቺን ትንሽ ቢያብራሩልኝ። አንድ 5-6 ደቂቃ ባልበለጠ ጊዜ ውስጥ ሻምበል። በጣም አመሰግናለሁ።
በጣም ጥሩ ነው። እኛ እንግዲህ ያው የሲቪክ ድርጅት ነን፣ የፖለቲካ ድርጅት አይደለንም። እንደ ፖለቲካ ድርጅትም የምናደርገው ነገር የለም እውነቱን ለመናገር። ከዚህ ውጭ ግን ያው ኢትዮጵያዊ ነን። ከዚህ ቀደም ደግሞ በአንድ የተወሰነ የታሪክ አጋጣሚ ሁላችንም ለዛች ሀገር ህይወታችንን አሳልፈን ለመስጠት የቆምን ሰዎች ነን። በዚህ የወጣን የወረድናለን፣ በዚህ የቆሰልን የደማናለን፣ በዚህ በስር የማቀቅናለን። እና የሀገራችን ጉዳይ ያገባናል። በሀገር ጉዳይ ለሚመጣ ጉዳይ ግልጽ የሆነ አጀንዳ መሬት የያዘ ስራ መስራት የሚሰራ ክፍል ካለ እኛም እንደ ማንኛውም ኢትዮጵያዊ ከኛ የሚጠበቀውን ለማድረግ ዝግጁ ነን። ደግመዋለሁ፣ ከኛ የሚጠበቀውን ማንኛውንም ነገር ለማድረግ ዝግጁ ነን። በእኛ በኩል በዚህ ደረጃ የሚንቀሳቀስ ማንኛውንም ኃይል ድጋፍ ከመስጠት ወደ ኋላ የምንልበት ነገር የለም። በእኛ በኩል ግን እንደ አንድ የፖለቲካ ድርጅት ሆነን የምናደርገው ነገር የለም። የሲቪክ ድርጅቶች ነን። የሚደረጉ ትክክለኛ እንቅስቃሴዎችን አድቮኬት እናደርጋለን፣ መረጃዎችን እናካፍላለን። ከሁሉም በላይ አሁን ኃይል አይደለም ችግራችን፣ አቅጣጫ ማሳየት ነው። ትናንት ሻዕቢያና ወያኔ ብታምኑም ባታምኑም እኛ ባለመንቃታችን የመረጃ ክፍተት ስላለ ትናንት የተጠቀሙበትን ስልት ነው ዛሬም እየተጠቀሙበት ያለው። አልቀየሩም፣ ቻለንጅ አልተደረጉም። ቻለንጅ እኮ ሲደረግ ነው ሌላ እንደገና ስልት የሚመጣው። ስለዚህ በእኛ ያተኮር ነው ምንድን ነው እሱ፣ እነዚህ ሰዎች በምን አይነት መንገድ እዚህ ውርደትና ውድቀት ውስጥ እንዳገቡን እያንዳንዱ ኢትዮጵያዊ ግንዛቤ እንዲኖረውና ከዛ ግንዛቤ በመነሳት ለመፍትሄው እንዲንደረደር የምናውቃቸውን ነገሮች በማካፈል ላይ ነው ያተኮር ነው በአብዛኛው። ከዚህ ባለፈ ለሚመጡ ነገሮች ከዚህ በፊትም ጠቅሼዋለሁ፣ ከኛ የሚጠበቀውን ነገር በማስተማርም በማማከርም ከዛም ከበለጠ ከዛም ካነሰ ሊደረጉ የሚገቡ ነገሮችን ለማድረግ ሙሉ በሙሉ ፈቃደኛ ነን። የሀገራችንን ጉዳይ በንቃት እንከታተላለን። እስከ መጨረሻው የነጻነት ቀን ድረስ በአስመራም በኢትዮጵያም የሚደረገውን ነገሮች በሙሉ ለህዝብ በማሳወቅ በተቻለን መጠን አቅጣጫ ለማስያዝ እንሞክራለን። ይሄ ነው እንግዲህ በእኛ በኩል እያደረግን ያለ ነው።
በጣም ጥሩ። ሻምበል አሸብር ገብሬ የኢትዮጵያ ጉዳይ ጉዳይ ነው ብለው የኢትዮጵያውያኖችን ስጋት በመጋራት በአገራችን የሰፈነውን ዘረኛ አገዛዝ ለማስወገድ በዚህ ትውልድ ላይ የተጣለ አደራ መሆኑን በማመን የኢትዮጵያዊነት ድርሻውን ለማጋራት የማኅበሩንም እይታ ግልጽ ለማድረግ የሰጧቸው ማብራሪያዎች የብዙዎቹን ቀልብ ስቧል ብለን እናምናለን። ይህን ድምዳሜ አድማጮቻችንም ይጋሩታል የሚል ግምትም አለን። በአገራችን የተንሰራፋውን ኢሰብአዊና ጸረ ኢትዮጵያዊ የጎሳ ክልል ስርዓት ለማስወገድም ሆነ ከምንዳክርበት የአስተሳሰብ አረንቋ የምንወጣበት የአገራችንን ህልውና ፈታኝ አደጋ ውስጥ እንዲወድቅ ያደረጉትን ጸረ ኢትዮጵያ ቡድኖች የመረዳት ችሎታችንን ስናዳብር ብቻ ነው። በሁለቱ ሳምንቶች ያደረግናቸው ቃለ መጠይቆች ኢትዮጵያዊ ስነ ልቦናን ማዕከል ያደረገ በመሆኑ ለብዙዎች ፈውስ ይሆናቸዋል ብለን እናምናለን። ሻምበል አሸብር ገብሬ ለሰጡን ትምህርታዊ ማብራሪያዎች በአድማጮቻችን በሬዲዮኑ የዝግጅት ክፍል ስምና እኔም ራሴ ምስጋናዬን እያቀረብኩ በዚህ ይሰናበትዎታለሁ። አድማጮቻችን የኢትዮጵያ ጦር ኃይሎች ዓለም አቀፍ ማኅበር ድኅረ ገጽ ለማግኘት ለምትፈልጉ አድራሻቸው www.itoveterans.com መሆኑን እገልጻለሁ። እንደገና ደግመዋለሁ፣ www.itoveterans.com መሆኑን እገልጻለሁ። ጤና ይስጥልኝ ሻምበል ደናይ ሆኑ በሰላም ይክተመን
አመሰግናለሁ እናንተም ስለሰጣችሁን እድል በማንኛውም ጊዜ ለሚቀርቡ ጥያቄዎች ምላሽ ለመስጠት ማህበራችን ፍቃደኛ ነው አመሰግናለሁ
በጣም እግዚአብሔር ይስጥልኝ ጌታ ደናይ ሆኑ
አብሮ ይስጥልኝ
አድማጮቻችን የዛሬውን የነሐሴ 24 2007 ዓ.ም ወይንም የኦገስት 30 2015 ለማጠናቀቅ ጥቂት ደቂቃዎች ይቀራሉ። የዛሬውን ስርጭት ያስተናገድናችሁ ተኮላ ወርቁ ሞላና እኔም ተደስ በቀለ ደና ቆዩልን ይያልን በዚሁን ሰናበታችኋለን። ድል ለኢትዮጵያ ሕዝብ።
ጎሳይ ከት ማለዳ ጎሳይ እንጫጩ እኔ ወደማ ሳውሳ ወደንጩ ድንገት ስንገናኝ ካውራው መንገድ ጋሻ ጦሩን ይዞ መረቅ ወደድ ስፈራና ስጨርቀና ብዬ ሳያ ሰንፋላ መሟና ታቱ መና ማረከኝ ውበቷ እንዴ ልሁንና
ta gaz chak le dar Shine, you're so hot.